ጤነስጥልኛ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሁድ ምሽት ናሐሴ 1 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ ያልናቸውን መርጠን ዘንላችኋል። እንደን ገረመው መሰናዶውን እየመራው ንጉሱ ታምሬ በቅንብሩ አብራናችሁ እናመሻለን። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ዘገባ እንሻገር። ተማሪ ቤት የኢትዮጵያን የትምህርት አሰጣጥ ለማዘመን ያለመ ተቋም ነው። ተቋሙ ከገጽ ለገጽ የጥናት አገልግሎት በተጨማሪም በዲጂታል የቪዲዮና የጽሑፍ ማስተማሪያዎች ለአንደኛና ለሁለተኛ ደረጃ ተማሪዎች ዕውቀት ያደርሳል። ስለ ተማሪ ቤት የበለጠ ለመረዳት ሀብታሙ ስዩም ያገልግሉት መስራች ከሆኑት ሀብታሙ አሰፋን አነጋግሮ ነበር።
ተማሪ ቤት የተመሰረተው አይቲን 2019 ላይ መጨረሻ አካባቢ ነው። በኛ 2011 ማለት ነው። ተመሰረተበት ዋና አላማውም ደግሞ አሁን ላይ ትምህርት ቤቶቹ እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው። እና መማር የሚባለው ኮንሰፕት ጠፍቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡት ለፈተናዎችን ስለማለት ነው። ለዛም ትምህርት ቤቶች የፈተና አዘጋጃ ሆኗል በዋናነት የኛ ያየነው ፕሮብለም። ስለዚህ ተማሪዎች መማር አለባቸው። ፈተና የመማር አንዱ አካል ነው። ለዛ በዋናነት ይህን ችግር ፈቶ ለማለፍ ነው።
ፈተናን ብቻ ለማለፍ ያተኮረ የትምህርት አሰጣጥ ቀርቶ ተማሪዎች በቂ እውቀት እንዲያገኙ ማድረግ ነው ማለት ነው አላማው።
የኛ አላማ እሱ ነው። ተማሪዎች መማር እንዲወዱ ማድረግ፣ ያንንም እናደርጋለን ብለን የምናስበው ደግሞ የተማሪዎችን የመጠየቅ ፍላጎት እንደገና ስፓርክ በማድረግ ነው። ሚሽናችንም ቱ ስፓርክ ኤንድ ነርቸር ኪዩሪዮሲቲ ነው። ተማሪዎች በተፈጥሮ ተማሪዎች ሳይሆን የትኛውም ሰው በተፈጥሮ ነገሮችን የማወቅ ነገሮችን የመረዳት ፍላጎት አለው እና ለዛ ነው ገና ህፃን እያለን ጭቃውን ለመንካት እሳትን ቁስ ነገርም ለመያዝ ህፃናት በጣም ይሮራሉ። ከዛ ልክ ማውራት ሲጀምሩ ጥያቄዎቻቸውን ወይ የዚህ ልጅ ጥያቄ ተለቀኝ እስከሚባል ድረስ ወላጅ እስኪል ድረስ ጥያቄያቸው በጣም ብዙ ነው። የማወቅ ፍላጎታቸው ብዙ ነው። ከዛ ያኛቸው ትንሽ ከፍ እንዳለ ትምህርት ቤት ይወሰዳሉ። ያ የመጠየቅ ፍላጎት ነርሸር መደረጉ መመገቡ ይቀርና አስተማሪው ጠያቂ ተማሪው መላሽ ይሆናል። ስለዚህ ሁሉም ክላሱም የሚሽከረከረው በመምህሩ ጥያቄ ነው። ያ ጥያቄ ለተማሪው ሬሌቨንት እናደርገውም አይባልም። የተማሪውን ጥያቄ ለመመለስ የሚሞከር የለም። ሙሉ ፎከስ የሚያደርገው የሆነ መጽሐፍ አለ፣ ያን እዛ ላይ ያሉትን ጥያቄዎች ይሆናል ማለት ነው።
ይህን ሁኔታ ለመቀየር ያስቀመጣችሁትን ግብ የእናንተ ተቋም በምን መልኩ ነው እየተገበረ የሚገኘው?
እንግዲህ አሁን የነገርኩ ስቶሪ አለ። በዛ ስቶሪ ውስጥ በተቻለ መጠን አርሊ ኢንተርቪን እናደርግ ነው ለተማሪዎች። ስለዚህ እነዛን ለማድረግ የምንሞክረው ደግሞ በሁለት መንገዶች ነው። የመጀመሪያው የለርኒንግ ፕላትፎርም ነው ለማዘጋጀት እየሞከርን ያለ ነው። ሁለተኛ አሁን ላይ አክቲቭ ሆኖ አዲስ አበባ ውስጥ እየሰራ ያለ የቱቶሪንግ ፕሮግራም አለ። ስለዚህ በእነዚህ በሁለቱ በመጠቀም ቱቶሮቻችንን ትሬን በማድረግ አሁን በነገርኩ ሲስተም ሞጁል አለ። በዛ ሲስተም ተማሪዎችን ደኩ ማድረግ እንዴት ይቻላል፣ እንደገና ደግሞ ትምህርት የሚባለውን ነገር ደስ በሚሉ ጥያቄዎች መልክ እንዴት ማዘጋጀት በሆነ ጥያቄ ዙሪያ የሚያጠነጥን የመማር ሴሽኖችን እንዴት ማዘጋጀት ይቻላል በሚለው ዙሪያ ትሬኒንግ ትሬን ካደረግናቸው በኋላ እነሱን እንግዲህ አዲስ አበባ ውስጥ በተለያዩ ቦታዎች ላይ የምንመድባቸው።
የምትሰጧቸው ትምህርቶች ከየት እስከ የት የሚያጠቃልሉ ናቸው? የእድሜ ገደብ አለው? ያጠቃላይ የትምህርት አድማሱ ከምን እስከ ምን የሚያካትት ነው?
አሁን ላይ የምንሰራው ከኬጂ ጀምሮ ከኪንደርጋርተን ጀምሮ እስከ 12ኛ ክፍል ድረስ ያሉትን ተማሪዎች ነው። በዚህ ሬንጅ ውስጥ ያሉትን ተማሪዎች ነው። የዩኒቨርሲቲውን የማካተት ሀሳብ የለንም ለጊዜው። ስለዚህ እነዚህም ከኬጂ እስከ 12ኛ ክፍል ያሉ ተማሪዎችን ነው አሁን ላይም ምን ሰፖርት የምናደርገው። ወደፊትም እንቀጥላለን ብለን የምናስበው በዋናነት በዚህ ውስጥ ነው።
ትምህርቶች የሚሰጡበት ፎርማት ወይንም ደግሞ ቅርጽ ምንድን ነው?
የመጀመሪያው ቱቶሪንግ ያልኩ ዋናነት ሆም ቱቶሪንግ ላይ ነው የምንሰራው እና ትሬንድ የተደረጉ ቱቶሮች አሉ። ስለዚህ እነሱ የወላጅ ቤት በመሄድ ነው። ዋን ቱ ዋን ሴሽኖች ናቸው በዋናነት። ዋን ቱ ቱ ሴሽኖች ይኖራሉ። ከዛ ብዙ ጊዜ አይበልጥም በዚህ አመት ስንሰራ የነበረው። ከዛ ባለፈ ግን እኛም በጣም ፕሮሚሲንግ ነው ብለን የምናስበው በደንብ አምቢሽየስ ሆነን የምንሰራበት ያኔ ስንጀምር የጀመርነው ለኢለርኒንግ ፕላትፎርም ነው በዋናነት። ለዛ ኢለርኒንግ ፕላትፎርሙ ሌክቸር ቪዲዮዎችን ይዛል። በኢትዮጵያ ካሪኩለም በዋናነት ቤዝ ያደረገ በኢትዮጵያ ካሪኩለም ላይ በእንግሊዝኛ በአማርኛ እና በኦሮሞኛ ለመስራት ነው እየሰራን ያለ ነው። ሌክቸር ቪዲዮዎች ማለት ነው። ከዛ በተረፈ ተማሪዎች ራሳቸውን ቴስት የሚያደርጉባቸው ኩዊዞች ይኖሩታል፣ ሌክቸር ኖቶች ይኖሩታል። ስለዚህ እነዚህን የያዘ ነው።
በእስካሁኑ ሂደት ምን ነበረ የገጠማችሁ ፈታኝ ነገር? እንዴት አድርጋችሁስ እየተወጣችሁስ ነው?
መጀመሪያው አሁንም ኤግዚስት እያደረገ ያለው ችግር ካሪኩለም ይቀየራል ተብሎ ነበር ኢትዮጵያ ውስጥ። በዛ ምክንያት በነበረው ቀልቀዚዎች በነበረው ቴክስት ቡኮች ሌክቸር ቪዲዮዎችም ማዘጋጀት አልቻልም ነበር። ስለዚህ አሁንም ኔክስት ይርም ኦንላይን እንደምንረዳው ከተለያዩ ትምህርት ቤቶችም እንደገባን መሰረት ኔክስት ይርም ይተገበር አይመስለንም። ስለዚህ አሁን ትልቁ ችግር እሱ ነው። ሌክቸር ቪዲዮ ስትሰራ ትልቅ ፕሮዳክሽን ነው። ስለዚህ እሱን ሙሉ ሰርተ አንድ አመት ከቆየ በኋላ ብቻ ታሪክ ለሚቀየር ከሆነ ትልቅ አሰት ቢዝነስ ትልቅ ችግር ነው የሚሆነው። ወይ ያለው ይቀጥላል አልተባለም፣ ወይ ደግሞ አዲሱ ቶታሊ ፋንክሽን ማድረግ አልጀመረም። ስለዚህ አሁን ያለን ትልቁ ፕሮብለም እሱ ነው። ሁለተኛው ፕሮብለም ያው እኛ ጋር እንደሚታወቀው የኢንተርኔት ተደራሽነቱ እየወረደ ነው በጣም እና ደግሞ የዳታ ኮስት በጣም ትልቅ ነው። አይደለም ሌክቸር ቪዲዮዎችን በሞባይል አፖች ለመጠቀም ዝም ብሎ ሶሻል ሚዲያዎችን ጉግል ሰርች ለማድረግ ራሱ ቀላል አይደለም እኛ ጋር። ስለዚህ ያ የዳታ ኮስት ትልቅ ኢንፍለንስ ይኖረዋል ቪዲዮዎችን ስለሆነ ማለት ነው። በዋናኝነት እኛ እናሰራቸው በሞባይል አፕ እና በዌብሳይታችን የሚታየን አሁን ላይ አዲስም ቴሌኮም ሳፋሪኮም የገባ ስለሆነ ቴሌን ባየነው መሰረት ከጊዜ ወደ ጊዜ በደንብ እየቀነሰ ነው የዳታ ኮስትን። እሱ የተጠረፈ ነው ብለን እናስባለን። ማርኬት ፔኔትሬት ለማድረግ በጣም ያግዘናል። ፓርትነርም እናረጋለን ብለን እናስባለን አዲስ ከገባውም ቴሌኮም ጋር እንዲሁም ከኢትዮ ቴሌኮም ጋር።
ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ምን ልታደርጉ አስባችኋል? በቀጣይ አመታት ውስጥ የተማሪዎቻችሁ ቁጥር ሂደትስ ምን ላይ ይገኛል? እየጨመረ ነው ወይስ ደግሞ ከጀመራችሁበት ጊዜ በኋላ የመቀዛቀዝ አሳይቷል? ምን ይመስላል?
በቀጣይ አመትም እንግዲህ እንዳልኩ ካሪኩለሙ የመቀየሩ ተስፋ በቀጣይ አመት የመቀየር ተስፋ ማይኖረው ከሆነ ፎከስ አድርገን መቀጠል የምንችለው እንደ ቢዝነስ ቱቶሪንግ ላይ ነው። ስለዚህ ቱቶሪንጉን በደንብ ስኬል አፕ እናደርጋለን ብለን እናስባለን። በቀጣይ አመት ሞር ተደራሽነት ይኖረዋል ብለን እናስባለን። በዚህ አመት ወደ 100 የሚጠጉ ወላጆች ብቻ ነበር ያዝነው። እንዳልኩ እንደ ቴስት ትሪያል ነበር የነበረው። ስለዚህ ከዛ ፕሮብለሞች ተነስተን ሞር ስኬል ለማድረግ ነው ቱቶሪንግ የምናስበው። ግን ካሪኩለሙ በዚህ ሰዓት በትክክል ይጀምራል የሚለውን ማረጋገጥ ከቻልም ግን ወደ ኢለርኒንጉ በሙሉ አቅማችን ለመግባት የኛም ፓሽን እሱ ነው፣ ደስተኛ ሆነን ነው እሱን የጠበቅን ያለ ነው።
እጅግ በጣም አመሰግናለሁ ሀብታሙ አሰፋ፣ ተማሪ ቤት ስለተሰኘው በኤሌክትሮኒክ ትምህርት ዘርፍ ከፍተኛ አስተዋጽኦ ለማድረግ ስላቀደው ድርጅት ሀሳብን ስላካፈልከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። መልካም እድል ይግጠማችሁ።
በጣም አመሰግናለሁ ቪኦኤ ስላቀረባችሁና ወላጆችም ለሌሎችም ለእኛ ከስተመሮችም እንዲሁም አጋር ሊሆኑ ለሚችሉ አካላት ስላስተዋውቃችሁ እናመሰግናለን።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የእሁድ ምሽት መሰናዷችን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለእረፍት የወጡ የትግራይ ተወላጅ ተማሪዎች በመንገድ መዘጋትና በመጓጓዣ አገልግሎት አለመኖር ምክንያት የሚሄዱበት ማጣታቸውን በዚህ ሳምንት ተናግሯል። ትምህርት ሚኒስቴርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸውም ጠይቀዋል። ትምህርት ትምህርት ሚኒስቴር በበኩሉ ዩኒቨርሲቲዎች ተማሪዎችን ለማቆየት የሚያስችል በጀት እንደሌላቸው ገልጾ ወደ ትግራይ ክልል ለመውሰድ ግን ከሚመለከታቸው አካላት ጋር ምክክር እንደሚያደርግም አስታውቋል። የገብረ ሚካኤል ገብረ መድህን ዘገባ ቀጥሎ ይቀርባል።
ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድቷል።
ግማሾቹ ቀን ስራ እየሰሩ ነው የሚያሉት። የቀን ስራ እየሰሩ በራሳቸው ሰርቫይቭ ያደርጉ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት።
ምንድነው ምክንያታቸው?
ያው እዚህ ካፌ ይበላ ስለተከለከሉ ወዛ ሄዱ።
ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ።
ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ ያለውን አገልግሎት አብቅቷል እና ወደ የመጣችበት እንድትሄዱ ብሎ ኦሬዲ እንድንወጣ ተደርገናል። እንደምታውቀው ሀገራችን የሰሜኑ ክፍል ጦርነት ከጀመረ ብዙ ቀኑ ነው። ከቤተሰብ ከተለያየን በጣም ብዙ ጊዜ አስቆጥሯል። ታ በማይሰጥበት ቤተሰብ ድምጽ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም ሚከብድ ነው የሚሆነው። በርግጥ በሚበላ ደረጃ በጣም እየከበደ ነው ያለው። ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ላንችል ስለምንችል በጣም ከባድ ሁኔታ ላይ ነው ያለነውና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው የምንፈልገውኛል።
ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል።
ካፌም እንዲፈቀድልን ዶርም እንዲፈቀድልን ሁሉም መንገድ ውስጥ ከሚከፈት ድረስ እዚህ እንድንቆይ እንጠይቃቸው። ግን እስካሁን ያቀረብነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም።
ብዙ ጥያቄዎችንም ጠይቀናል። ለዩኒቨርሲቲው የመጣንበት አካባቢ እስክንድር ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ። በግልጽ ማለት ነው
ዩኒቨርሲቲው በጀቱን ስለዘጋ ብሎ የኛ ዩኒቨርሲቲ የሌሎችም እንደነገሩን እንደተዘጋን ነው እንጂ ብሎ ውጡ ብሎ ምንም ረዳን ሰው እንደሌለም ነው የምናመለክተው።
ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለ10 ወራት ብቻ መሆኑን ገልጾ ለነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል።
በሕጉ መሰረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ 10 ወራት ነው። እነኚህ ተማሪዎች እናቆይ ብንልም የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲዎች የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቢዩት ያደረጉ። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድሯል። ይሄ እነኚህ ተማሪዎች እናቆይ ካልናቸውም በክረምት ፕሮግራም ላይ ማስተጓጎል ይፈጥራል። የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኚህ ማስተናገድ የሚችሉበት አቅምም የላቸውም። እዚህ ውስጥ 2 ወር ውስጥ ማቆየት ቢሆን ዩኒቨርሲቲዎቻችን ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ትሪት የሚያደርጉበት ምንስ ካላቸው እሱ ቢተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ።
በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከነዚህ አንዱ የሆነ ተማሪ እንዲህ ይላል።
ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው።
ከዛ ጀምሮ ወደ ካምፓስ አልሄዳችሁም? ምንድን ነው ምክንያታችሁ?
የጸጥታ ችግር ነው እዛ ጋር ያልሄድ ነው። ችግር ውስጥ ያለ ነው። ከአንድ አመት በላይ ሆኗል። በጣም አዳጋች ያለው ሁኔታው። ምንም መፍትሄ ሊሰጠን አልቻለም። እሱ ሊያግዘን እንኳን አልቻለም የትምህርት ሚኒስቴር።
አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለም ብለዋል።
ለደህንነት ስጋት አለ። ያለበት ቦታ ነው የተመደብኩት። መፍትሄ ስለም ብሎኝ አቅርቦ ምላሽ እኛ ጋር አቅርቦ ምላሽ ያጣም የለም። ኢንኬዝ እንደዚህ አይነት ሀሳቦች አንተ ያነሳቸው ቅሬታ አሁን አዲስ አበባ ላይ ቁጭ አሉ ስጋት ያለባቸው ከናን አሉ ብሎ ካሉ እነኚህ ተማሪዎች ቅሬታቸው አኒታይ ማቅረብ ይችላሉ። ቅሬታው ምታይ ታይቶ ሶልቭ የሚደረግበት ምሳለ ግልጽና ግልጽ ስራ ዝርግተን ተግባራዊ እያደረገ ነበር። ኢንኬዝ ፍራቻ ያለባቸው አንሄድም ብሎ የተቀመጡ ካሉ የምናስተናግድበት ምስ 24 ሰዓት ዊ አር ሪጂ መሆናቸው ለመግለጽ ፈልጋለሁ። እዚህ ላይ
ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን፣ በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅረበዋል።
ወደ ሀገራችን እንግባ ምናንተ ውሰዱን አድርሱን ምናምን ብንላቸው ጭራሽ አይታስ ነገር እንደዛ ማድረግ አንችልም ነው ያሉት።
ሌላ ሚኒስ ባማረት እዚህ ግቢ መቆየት የማይችል ከሆነ ወይም ደግሞ ሌላ ሚኒስ ማያገልም ከሌለ ቢያንስ ትራንስፖርት እንኳን ራሱ ችሎ ወደ ቤታችን እንዲሰኝን እንፈልጋለን። ሌላ እንኳን ባያረግልን ማለት ነው።
የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶ ናስር ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግስት ጋር ሆነን የምናየው ይሆናል ብለዋል።
ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እንደ ተቋም ከመንግስት ጋር ከቀይ መስቀልም ጋር ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለው። ከዚህ በፊትም ሲያስወጣ ነበር እዛ ጦርነቱ ማለት እንደ ትምህርት ሚኒስቴር ከመንግስት ጋር በመነጋገር ከሚመለከታቸው አካል መነጋገር አጭርም ሆን አጭር ጊዜም ሊያልፍ ይችላል፣ በረጅም ጊዜም ሊከናወን ይችላል። እንደ ሁኔታው እንደ ባህሪው ነው። እሱ መድረግ ይቻላል።
በ2013 ዓመተ ምህረት በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከጋቢና ጋር ናችሁ ያላችሁት፣ ዝግጅታችን ይቀጥላል። የኢትዮጵያ ዘመናዊና ባህላዊ ውዝዋዜ አሰልጣኝ ታደሰ ገብሬ ወይም በመድረክ ስሙ ጃክሰን ለ15 ዓመታት በላይ አካል ጉዳተኞችን በውዝዋዜ ሲያሰለጥን ቆይቷል። ጃክሰን ከሁለት ዓመት በፊት ባጋጠመው የጀርባ ጉዳት ምክንያት ከመድረክ ርቋል። ጃክሰንና ካሰለጠናቸው ወጣቶች መካከል አንዱን አነጋግሬ ያሰናዳሁት ዘገባ በዚህ ሳምንት ከተደመጡ ጥንቅሮቻችን መካከል አንዱ ነበር። ቀጥሎ ይቀርባል። ለረጅም ዓመታት በባህላዊ ውዝዋዜና በዘመናዊ ዳንስ አሰልጣኝነት ሰርቷል። የዛሬው እንግዳችን ታደሰ ገብሬ ወይም በመድረክ ስሙ ጃክሰን እጅግ ብዙ የዳንስ መድረኮችና የሙዚቃ ክሊፖችም ላይ ተሳትፏል። በተለይም ደግሞ ኢትዮጵያን አይዶል ላይ በዳንስ ዳኝነቱ እንዲሁም ያደርጋቸው በነበሩ እንቅስቃሴዎች ብዙዎች ያስታውሱታል። ጃክሰን ከዚህ በተጨማሪ ግን በዋናነት አካል ጉዳተኛ ወጣቶችን ለዳንስ በማሰልጠን ይታወቃል።
ጀምር ምን እግሬን ያጥሬ ፓተርኖችን ሰፍ ነበር። ለዚህ ተነስቼ እንዲያኩል ብትናረኩት ከዛም በኋላ እነሱ ራሳቸው እንዴት ማንችለን እንደሚያደርገ እንደሱ ትችላላችሁ የማታደርጉት ነገር የለም ብያቸው እነሱ ለራሳቸው ነው የነሳሉ ከዊር ግንዛቤ የማልነበራቸው በዚያ መልኩ አሳምኝ
ጃክሰን ላለፉት 15 ዓመታት እና ከዛም በላይ በዳንስ አሰልጣኝነት የሰራ ሲሆን በእነዚህ ጊዜያት በክፍያ ጉዳት አልባዎችን እያሰለጠነ ጎን ለጎን ከዛ በሚያገኘው ገቢ ደግሞ በነፃ ለአካል ጉዳተኛ ወጣቶች የዳንስ ስልጠና እየሰጠ ወደ መድረክ ሲያመጣ ቆይቷል። ለዚህ ሐሳቡ መነሻ የሆነው ታዲያ የልጅነት ዘመኑ እንደሆነም ይገልጻል።
እኔ መጀመሪያ እድገቴ ሕፃናት ማሳደጊያ ነው። ያ የመንግስት ቤት እንደሚባለው ማለት ነው። እዛ ውስጥ ያደግኩት የተለያዩ ህጻናት ማሳደጊያዎች አሉ። ሚሊዮጥር እንደ እድሜያ ሰው እየተለያየ እዛ ውስጥ ማካባቢያዎች አሉ እና በዛ ውስጥ እኔ እዛ ሁኜ ኪነጥበብ ዘርፍ ላይ ሳተፍ ነበር። ዘፈንም፣ ሰርከስ፣ ኳስ እንደዚሁ ውዝዋዜዎች ሞክር ነበር። ውስጥ ሆኜ ሳተፍ ነበር እና እዛ ውስጥ ሆኜ ሊሆን ይችላል እዛ በዛ ውስጥ አካል ጉዳተኞች ነበሩ አብሮኝ የሚያድጉ ማለት ነው። እና ከካደግን በኋላ ሆስቴል ሚባል ወንዶች የሚወጡት ግቢ ውስጥ የሚያጠቅም ውድድር ይለጠፋል። አጋጣሚ ሆኖ ቢሆን ላይ ምናምን ላይ ከዛ አይተው ልጆች የሚያርጆች እንድመዘገብ አረጉ። ለምሳሌ ማዋቀው ማለት ነው 16 ነበር። ከመቶ ምናምን ሰው ወደ 21 ብር ተዋቱ ከመዘገብም ከዛ በኋላ ዳንስ ማወዳደር ጀመርኩኝ። እና እዛ ውስጥ ሆኜ እየተወዳደርኩኝ ሰንዘው ልብ እያለም እየተወዳደርኩኝ ሽልማት እንጂ ስመጣ አጉዳተኞችም ርሳቸው ነው ቋንጃ ላይ ሆኖ ሞራል ይሰጡ ነበር። ልቢ ስመጣ ማለት ነው። እና እዛ ሆኜ አንድ ቀን አብረን እንደንሳለን አልኳቸው። እሱ ስም ብዬ እና መጀመሪያ ምትሩም ነበረኝ ፋሽኑ ነበረኝ። እና እንዲህ የንትኖች ውድድሮች ውስጥ እንዲ ትላልቅ ሆቴሎች ላይ ማ አካባቢ አካባቢ የሚቻላ ሲሉ ማ ነው ይ ለምንድን ነው የማይመጣው ሰልፍ ሰው ዝሎች ናቸው ለምንድን ነው ኮንስፔክት የሚያደርጉት ይህን ነገር እስኪ በራሴ አቅም እግዚአብሔር እንደፈቀደው ያለኝን ነገር ተጠቀሚ ስለ ካጉዳተኞች
አካል ጉዳተኞችን ባህላዊና ዘመናዊ ውዝዋዜ ማሰልጠኑ እሱ በነጻ ቢሰራውም ወጣቶቹ ግን ፍላጎት ኖሯቸው በትራንስፖርት ክፍያ እጥረት፣ በስልጠና ቦታ አለመመቸትና በሌሎችም ተጓዳኝ አካል ጉዳተኛውን እያስተጓጎሉ ባሉ ችግሮች ምክንያት በአመት እስከ 20 የሚደርሱ ሰልጣኞች ጀምረው 4 ወይም 6 ብቻ እንደሚመረቁ ይናገራል። ይሁን እንጂ ባለፉት አመታት ውስጥ ራሳቸውን ችለው በውጭ ሀገራት በዳንሱ ላይ የሚሳተፉ እንዲሁም በሀገር ውስጥም በዳንሱ ላይ የሚንቀሳቀሱ ግብረሰናይ ድርጅቶችን የከፈቱ ልጆችንም ማፍራት ችሏል። ይህንንም ትልቁ ስኬቴ ነው ይላል። ከነዚህ ወጣቶች መካከል አንዱ የሆነው ካቲም የአካል ጉዳተኞች የዳንስና የኪነ ጥበብ ቡድን መስራች ወጣት አማኑኤል ሰለሞን አንዱ ነው። በእግር ጉዳት ያለበት አማኑኤል ዳንስ የጀመረበትን አጋጣሚ ያስታውሳል።
እኔ መደጋ ላይ ነበር ያደኩና ብዙም ስለ አካል ጉዳተኝነት ያለ የፈፋተ ገነዛቤ ምናምን የሚባል ነገር የለም። የቤት ውስጥ የመገለል ማህበረሰብ ጋር የመገለል የሚባል ስሜት አልነበረም ነበርና በክፍል ሌሎችን ከኛው በፊት የሚያሰራቸው አካል ጉዳተኞች ነበሩና እዛ ግቢ ላይ ማሳደጊያ ላይ ያሉ እዛ ደርሰው ዳንስን ጋር ደርሰው ሲመጡ ሰው ሲደንሱ ስናይ አብረን ደስታችንን ምናምን እንገልጻለን በነፃነት ማለት ነው። ከዛ 2000 ላይ ምን አለ ዳንስን ባገኘው የሚል ስሜት አደረብኝና እንደሰው በሰው አስተላለፍ ያገኘሁት ያው እንደውም የመጀመሪያ ቀን ላይ ስንሰራ ስቀላቀል ያው 3 ሳምንት ሰራውና ለብቻ ያሰራን እንደን ከሌሎቹ ጋር ሲቀላቅለን 30 ሴቶች ነበሩ አካል ጉዳተኛ ሴቶች። እኔ ብቻ ነበር አንድ ወንድ የነበርኩት እነሱ መሀል ያው ቲምሹም እኔ ነበርኩና የመጀመሪያው እቺ ህይወቴ እነሱ ጋር እዛ ነበር የምጀምረው ከማሳደጊያ ውጪ ያው ትምህርት ቤት አንደበርግት። ከዛ ግን ስንጀምረው በጣም ላይክ የሰልፍ ኮንፊደንስ እንዲኖረኝ መተማመኔ ከጥንካሬ ጋር እንዲሆን ምንሽ ማንኛውም ቦታ ላይ በፊት ለምሳሌ አሁን ከኔ ይልቅ ሌሎቹ ላይ ያለውን ተጽዕኖ ባትነግርሽ ካፌ ላይ ለብቻቸው መቀመጥ ባቸው መሄድ እንደዚህ ሰው ረጅም እይታ ሲያያቸው ላይክ ባላንስ አጥተው መውደቅ እንደዚህ በተለይ ትላልቅ መድረኮችን መስራት ከጀመርን በኋላ አሁን ምንሽ ነገሮች በሙሉ መቀረፍ ከጀመሩ በቃ መንገድ ላይ ሰብሰብ ብለን እንሄዳለን ምንም አይመስላቸውም ለብቻቸውም ካፌ ላይ ይቀመጣሉ ምናምን። በተለይ ለእኔ ትራንስፖርት እንደልብ እንድጠቀም አውቶቡስ ላይ ታክሲ ላይ እንደልብ ቀልጠፍ ብዬ እንድጠቀም ማለት ነው እንድንቀሳቀስ እንዲሄድ ምናምን አቆኛለን።
አማኑኤል ተቋማቸው ጃክሰን ጋር ተለማምደው በወጡ በስድስት አካል ጉዳተኞች ተመስርቶ አሁን ላይ ከጉዳት አልባዎች ጋር በመሆን እየሰራ መሆኑንና በራሱም ተግዳሮት እንዳሉበት ይገልጻል። ይሁን እንጂ ለድርጅታቸው መመስረትም ሆነ ለኢትዮጵያን አካል ጉዳተኞች የዳንስና ውዝዋዜ እድገት የጃክሰን ተጽዕኖና ውለታ ትልቅ ነው ይላል።
ጃክሰን ጉዳት አልባ ነው እንደምናውቀው ጉዳት አልባ ሆኖ ሁሉ የአካል ጉዳተኞችን የጉዳት አልባዎችን በቃ በአካል ጉዳተኛ ጋር ሁሉ ኢንሰሰሪ ሀሜት አለና ስለዚህ ግን እሱ ይህንን ሁሉ ሀሜት ተቋቁሞ የተሰጠውን መክሊት ይዞ አካል ጉዳተኞችንም መስማት የተሳናቸውንም የአእምሮ እድገት ውስንነቶችንም አይነ ስውሮችንም ያላደረሱ የለም እና ሁሉም ኪነ ጥበብ ላይ በትልቅ ዘርፍ እንዲኖራቸው እንዲሰሩ ያለምንም ክፍያ ሳያስከፍል እንደውም እሱ ነበር በፊት ትራንስፖርት ሳይኖረን ሲቀር ራሱ እየከፈለን ማለት ነው ለኛ በረነስቱ እንዳንርቅ እንደዛ ነበር የሚያደርግ የነበረ ሰው ጃክሰን ትልቅ ባለውለታችን ነው። እሱ ባይኖር ኖሮ አካል ጉዳተኞች ኪነ ጥበብ ላይ ያለን ተሳትፎ በጣም ያነሰና ምንም ዜሮ ነበር የሚሆነው።
ጃክሰን ባለፉት 2 ዓመታት ውስጥ የዲስክ መንሸራተት አጋጥሞት በሕክምና ላይ የሚገኝ በመሆኑ ከስራ ገበታው እንደራቀ ይናገራል።
ራስን ማስቻልም ጭምር ሰው ነው የሚንትም ራሳቸውን ችለዋል። ሁሉም ጉሩፕ ራሳቸው ችለን ራሳቸውን ፐርፎርም ያደርጋሉ። እንዴ ትንሽ ትንሽ ማግዛቸው ና የአቅሳኝ የትልቅ ደላ እግዚአብሔር የምትቀር ሰዎች አይቻልን የሚቻላ አድርገስ ሰዎች እንጀራ እንዲያገኙ ማድረግ ተንዳናደና እንደምታቸው ከኛ ጋር ኮንቴክስት ዲስክ መስራት ክንተመለስ አይቻል ተጠርጃለ። አሁን ከስድስት ወር ሰርጀሪ ከተደረገ ከስድስት ወር ማስራ ማስራ ትንሽ የራሱ ክልቶ ሰው ህይወትም የራሱ ክልጠታለሁ ካልሰራሽ ምንም ነገር ናቸው በቤት ተከራይተሽ ነበሩ ስኖሩ እኔም እነዚህ ነገሮች ላይ ቻለንጅ ሆኖብኛል። በአሁኑ ሰዓት ስለ ካፌ ትሪት ማድረግ ምትል ማድረስ መሰል አንዳንድ ሰዎች ባላቸው አቅም ያግዙኛል እና በዚህ ውስጥ ያለሁትን አሁን ቁጭ ብዬ ራሴን ትሪት እያደረኩኝ በአንዳንድ ሰዎች ፋንቲን ፓንድ የሚያደርጉልኝ ሰዎች በሱ ነው ያደርኩት ያለሁት። ያ በሰው ኖሮች ምራሽ ትንሽ አታፍሪ ብዙ ጊዜ ሲደርስ ነው የሚታወቀው እና
ጃክሰን በቅርቡ በብሔራዊ ቲያትር የአይምሮ እድገት ውስንነት ያለባቸው ህጻናት የዳንስ ትርኢት ሲያሳዩ የተገኘ ሲሆን ልጆቹ እሱን በማየታቸው ያሳዩት ደስታ ወደ ስራው እንዲመለስ እንደሚያጓጓም ይገልጻል። እስከዛው ድረስ ግን ኑሮን ለመግፋት የሚያስችለው ድጋፍ በሚያሻው ሁኔታ ላይ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ናይጄሪያዊው ሰዓሊ አርቲስት አይዛክ ኢኬሌ የሰዎችን ምስለ ገጽ በመሳል ታዋቂነትን አትርፏል። ከሰሞኑም በዩናይትድ ስቴትስ ዴንቨር ኮሎራዶ ግዛት ስራዎቹን ለእይታ አቅርቧል። የስካት ስተርንን ዘገባ ቀጥ ያቀርብላችኋለሁ። አይዛክ ኢኬሌ ስዕሉ ላይ በሚያሰፍራቸው ጥቃቅን ነገሮች ላይ ያተኩራል። የከሰልና ግራፋይት እርሳሶችን እንዲሁም ደግሞ ስስ የመቀላቀያ ብሩሾችን በመጠቀም የሰዎችን መልክ የሚያሳዩ የገጽታ ስዕሎችን በእርሳሱ ያስቀምጣል።
የስዕሉን ላይ ጥላ ሲጨርስና ከዚያ በኋላ አንድ ሰው ሲያየው ስዕል ብቻ እንዳይመስለው እንደ ጸጉርና አይን ያሉ ዝርዝሮችን መጨመር ጀምራለሁ። ማሳካት የምፈልገው ይህንን ነው።
የኢኬሌ ስራ ፋሽንና ዳንስን ያካተተ በምዕራብ ዩናይትድ ስቴትስ ዴንቨር ከተማ የባህላዊ ምስል ትዕይንት አካል ነው። የሙዚየሙ ስራ አስኪያጅና ተቆጣጣሪ ሻና ሼልቢ የኢኬሌ ክህሎት የእርሳስ ስዕልን ከፍ ያደርገዋል ትላለች።
Maybe a single portrait of a single person.
ምናልባት የአንድ ሰው ምስል ብቻ መስራት በጣም ቀላል ሊሆን ይችላል። ነገር ግን እሱ ይህን የሚሰራበት መንገድ የሚያስደንቅ ዘዴ ነው።
ኢኬሌ በናይጄሪያ ዋና ከተማ አቡጃ በሚገኘው መኖሪያ ቤት ውስጥ በግል ተነሳሽነት በሚሰራቸው ስራዎችና በክፍያ በሚሰራቸው ምስሎች በመጠመድ ጊዜውን ያሳልፋል። በዩናይትድ ስቴትስ አውደ ርዕዩን እያሳየ የሚገኘው ይሄው አርቲስት ለአሜሪካ ድምጽ በእናቱ ጸሎት እጅግ እንደሚመካም ተናግሯል።
Prayers my mom gives me and all that.
እናቴ አባቴን በሞት ካጣሁበት ጊዜ አንስቶ የምታደርግልኝ ጸሎት ለወደፊቱ ታላቅ እንደሆነ የምታደርገው ልባዊ ምኞቷ ነው ያሳደገኝ። በሷ ጸሎትና ድጋፍ ነው ይሄንን ቁርጠኝነት ማዳበር የቻልኩት።
ትግሉ የተሰኘው ስል ገበያ ላይ ያያቸው ልጆች ላይ ተመርኩዞ የተሰራ ነው።
How they are suffering and I saw one holding another trying to give him.
እንዴት እየተሰቃዩ እንደሆነና አንዱ ሌላውን ይዞ ምግብ ሊሰጠው ሲሞክር አየሁኝ። ያንን መስል በዝነ ልቦና ያስቀመጥኩት ከዚያም ያየሁትን እደግመዋለሁ አልኩ። ብዙ ጊዜ ለስዕሉ መነሻ ሐሳብ በዚህ መልኩ ከአካባቢ ነው የማገኘው።
ሌላኛው ስዕሉ ደግሞ ብሬኪንግ ሉዝ ወይም ደግሞ በግርድፍ ትርጉሙ ፈቶ ማምለጥ ይሰኛል። ሴቶችን በማብቃት ላይ የሚያተኩር ነው።
The rope is already loosening up.
ቋጠሮ መጀመሪያውንም የተፈታ ነው። አፍሪካውያን ሴቶች ብዙ ጊዜ መናገር እድል አይሰጣቸውም። ብዙ ጊዜ ሴቶች ዝም ይባላሉ፣ እንዲሳተፉ አይፈልግም። ስለዚህ ጾታዊ እኩልነት እንዲሁም በብሔራቸውና በጾታቸው የሚደርስባቸው መነገር አለበት።
ኢኬሌ በዩናይትድ ስቴትስ የተመልካቾቹ ምላሽ አበረታቶኛል ይላል።
Just for my audience to try to, you know,
ስዕሉን በሚመለከቱት ሁሉ ላይ ስሜቴን ለማስተጋባት እጥራለሁ። ስራዎቼ በስሜት ላይ የተመሰረቱ በመሆናቸውም በዚህ መንገድ የኔን አይነቱን ስዕል ሊረዱት ይችላሉ።
የዴንቨር የሙዚየም ተቆጣጣሪና ስራ አስኪያጅ ሼልቢ ከሌ የሚለየው በስሜትና በጥረት እንደሆነ ትናገራለች።
Sometimes we got caught up with time, right? Like
አንዳንድ ጊዜ በጊዜ እንጠመዳለን። ይህን መሰል የገጽታ ስዕል ለመፍጠር ብዙ ጊዜ ሊወስድ ይችላል። ለይስሐቅ የምሰጠው ክብርም ያን ያክል ጊዜ በማሳለፉ ነው። እናም ስዕሎቹን ሰርቶ ጨርሷል። የሚሰራቸው ስዕሎች ለሱ የግል የሆነ ትርጉም ያላቸው ናቸው። እናም እሱን ስዕሎቹን የግሉ የሚያደርግበት መንገድ ለኛም የግላችን እንዲሆን ያደርጋዋል።
የናይጄሪያዊው አርቲስት አይዛክ ኢኬሌ ስራዎች በኮሎራዶ ዋና ከተማ እስከ ነሐሴ መጨረሻ ድረስ የሚታዩ ይሆናል። አድማጮች የሁድ ምሽት ነሐሴ 1 2014 ዓ.ም የጋቢና ቤት መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ እያመሰገንን በነገው ምሽት በመደበኛው መሰናዷችን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በየማህሪፍ ላይ ለጋቢና ቤት እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ በድምጽ ቅንብሩ፣ እንዲሁም ደግሞ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ይስጥልኝ። ተናደሩ